ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው።
የተከበራችሁ አድማጮቻችን፣ ይህ በአማርኛ ቋንቋ የሚሰራጨው የቫቲካን ሬዲዮ የመስከረም 3 ቀን 2010 ዓመተ ምህረት ስርጭታችን ነው።
Cari fratelli e sorelle, come voi sapete, nei giorni scorsi ho compiuto il viaggio apostolico in Colombia. Con tutto il cuore ringrazio il Signore per questo grande dono e desidero rinnovare l'espressione della mia riconoscenza al Signor Presidente della Repubblica, che mi ha accolto con tanta cortesia, ai vescovi colombiani che hanno lavorato tanto, preparare questa visita, come pure alle altre autorità del paese e a tutti quanti hanno collaborato alla realizzazione di questa visita. E un ringraziamento speciale al popolo colombiano che mi ha accolto con tanto affetto e tanta gioia.
የቅዱስ አባታችን ሮሰ ሊቃነ ጳጳሳት ፍራንቼስኮ የዕለተ ረቡዕ ትምህርተ ክርስቶስ አስተምህሮ። ውድ ወንድሞቼና እህቶቼ፣ ባለፉት ጥቂት ቀናት ውስጥ በኮሎምቢያ ሐዋርያዊ ጉዞ አጠናቀቅያለሁ። በፍጹም ልቤ ጌታን ስለዚህ ታላቅ ስጦታው አመሰግናለሁ። ደግሜ የሪፐብሊካ ዊት ኮሎምቢያ ርዕሰ ብሔር ላደረጉልኝ አቀባበል፣ ላሳዩት ታላቅ መልካምነትና አክብሮት፣ ለአገሪቱ ብፁዓን ጳጳሳት፣ ሌሎችም የአገሪቱ የመንግሥት አካላት በጠቅላላ ሁሉም ያካሄድኩት ሐዋርያዊ ጉብኝት ለተዋጣለት ክዋኔ በተለያየ መልኩ አስተዋጽኦ ላበረከቱት ሁሉ እውቅና በመስጠት ደግሜ ምስጋናዬን ማደስ እፈልጋለሁ። በተለይ ደግሞ እጅግ በፍቅርና በታላቅ ደስታ ተቀብሎ ላስተናገደኝ ለኮሎምቢያ ሕዝብ ልዩ ምስጋና አቀርባለሁ። ይህ በኮሎምቢያ ያካሄድኩት ሐዋርያዊ ጉብኝት ከኔ በፊት እንደ አውሮፓ አቆጣጠር 1968 ዓመተ ምህረት ብፁዕ ጳውሎስ ስድስተኛና ቀጥሎም ኖርፓና ቆጣጥር በ1986 ዓመተ ምህረት ቅዱስ ዮሐንስ ጳውሎስ ዳግማዊ በአገሪቱ ላካሄዱት ጉብኝት ቀጣይነቱን ያስተዋለ፣ ቀጣይነቱ ደግሞ በዚያ የሕዝብ እግዚአብሔር ጉዞ በታሪክ ውስጥ በሚመራው በመንፈስ ቅዱስ በጽናት የተነቃቃ መሆኑ በጥልቀት በዚህ ባካሄዱት ሐዋርያዊ ጉብኝት ለማስተዋል ችያለሁ። የዚህ በኮሎምቢያ ያካሄዱት ሐዋርያዊ ጉብኝት መርህ ቃል ደሞስ ኤል ፕሪመር ፓሶ፣ የመጀመሪያው እርምጃ ከኛ ይጀምር የሚል ያንን በኮሎምቢያ ከዚያ የግማሽ ዘመን የዘራው ስቃይና የጠላትነት መንፈስ ለመፈወሱ እጅግ አስቸጋሪ የሆነውን ብዙ ጉዳት ካስከተለው ተነክራ ከነበረችበት ውስጣዊ ግጭት ተላቃ እየተከተለችው ያለው የእርቅ ሂደት የሚመለከት ነው። ነገር ግን በእግዚአብሔር እርዳታ የእርቁ መንገድ እየተከናወነ ይገኛል። ያካሄድኩት ሐዋርያዊ ጉብኝትም የሕዝቡ ጥረት ለመባረክና በእምነትና በተስፋ ለማጽናት ለዚያ ለመላይቱ ቤተክርስቲያን የሆነውን አገልግሎትን ትልቅ ድጋፍ የሆነውን የሕዝቡ ምስክርነትንም ለመቀበል አስችሎኛል። ኮሎምቢያ ልክ እንደ አብዛኛው የላቲን አሜሪካ ሀገሮች ሁሉ ጥልቅ ክርስቲያናዊ መሰረት ያላት ሀገር ነች። ይህ እውነታ ያ ያለባት ቁስል ከባድ የሚያደርገው ቢሆንም በተመሳሳይ መልኩም የሰላምን ዋስትና የሚያጸና ለዳግመ ግንባታ ሂደት ጽኑ መሰረትና ለዚያ ለማይረታውና ለማይበገረው ተስፋም ሕይወት ነው። ነገር ግን ያ የክፋት መንፈስ የእግዚአብሔርን ሥራ ለማጥፋትና ለማጨናገፍ ሰዎችን መከፋፈል ሞክሮ የነበረ ቢሆንም ቅሉ ያማለቂያ የሌለው የክርስቶስ ፍቅርና ምሕረት ከኃጢአትና ከሞት ይልቅ ጠንካራ ነው። ይህ ጉዞ በዚያ بهر لبوست لعلو لتطلق اللقو يهيواتنا يسلامي في اللاغوت هلو يكرستوسنا يبتا كريستيان براكات لما عدرس يتكاهيدا نبر باقليتو بتغنيهو باچو سفراوچو لك عربيه يارغاقت كوت اونتم نو ياقليتو تفترهم يمياو وجو اونت نو ببوغوتا ከአግሪቱ ብፁዓን ጳጳሳትና ከመላ የላቲን አሜሪካና ካሪቢያን ብፁዓን ጳጳሳት ምክር ቤቶች ህብረት አስፈጻሚ ኮሚቴ ጋር ለመገናኘት መጭያለሁ። ቀርቤ እያንዳንዳቸውን አቅፌ ለመሳም ሰላም ለማለትም በመቻሌና በሐዋርያዊ አገልግሎታቸው በዚያ ሰላማችንና ተስፋችን ለሆነው ክርስቶስ ቅዱሳት ምስጢራቱ ለሆነችው ቤተክርስቲያን በሚሰጡት አገልግሎት ላበረታታቸውም እድል በማግኘቴ እግዚአብሔርን አመሰግናለሁ። ቪላ ቪሴንሲዮ የፈጸሙት ጉብኝት ለዚያ በኮሎምቢያ ላካሄዱት ሐዋርያዊ ጉብኝት ዋና ምክንያት የሆነው እርቅ የተሰየመው መርሃ ግብር የተኖርባት ከተማ መሆኗ የገለጡት ቅዱስ አባታችን በዚያች ከተማ ጧት ላይ ቅዱስ ቁርባን ተከብሯል። ለእምነት ሰማዕት ብፁዕ አቡነ ኢየሱስ ኤሚሊዮ ካራሚሎ ሞንሴላቬና ለሰማዕት ካህን ፔድሮ ማሪያ ራሚሬስ ብፅዕናም ታውጀዋል። ከሰዓት በኋላም የንስሐና የእርቅ ሊቱርጊያ በዚያ በቦኮያ ተካሂዶ በነበረው ግጭት አለ እጅና እግር የቀረው የጥቃት ሰለባ የሆነው ልክ እንደ ያግሪቱ ህዝብ በጦርነት የተጎዳው ታሪካዊ የክርስቶስ መስቀል ዘቦኮያ በተኖረበት ጉባኤ ተፈጽመዋል። የሁለቱ ሰማዕታት የብጽና አዋጅ በሚከባና ምናልባትም ሰላም ሊገመት በማይቻለው ስለ ፍቅር እውነትና ፍትህ በሚሰጠው በደም ምስክርነት ላይ የጸና መሆኑ የሚያረጋግጥም ቅዱስ ፍጻሜ ነው። ሁለቱ ሰማዕታት በእምነታቸው ምክንያት ተገድለዋል። የብፁዓኑ የህይወት ታሪካቸውን ማዳመጥ አይኖቻችን በእንባ እንዲሞላ አድርጓል። እንባውም የስቃይና የደስታ ትምህርት ነበር። የእግዚአብሔርን ቅዱስ ታማኝ ህዝብ በብፁዓኑ ቅዱስ ትሩፋት ፊት በዚያ ብዙዎች ለአመት ሰለባ የሆኑትን በስቃይና በደስታም በማሰብ ጥልቅና ብርቱ የሆነውን መለያውን እንዲያስተውልና ያንን መለያውን ለማዳመጥ አስችሎታል። እግዚአብሔር ለሚፈሩት ሰዎች ሁሉ ከትውልድ እስከ ትውልድ ምህረቱን ያደርጋል። ምህረትና እውነት ይተቃቀፋሉ፣ ጽድቅና ሰላም ይሳሳማሉ። ይህ ትንቢትም በዚያ በኮሎምቢያ በተካሄደው የንስሐ ሊቱርጊያ በውስጥ የተረጋገጠና ለዚያ ለተጎዳው ህዝብ ትንቢትና የተሰጠም የእግዚአብሔር ጸጋ ነው። ምክንያቱም እንዲነሱና በአዲስ ህይወት ይጓዙም ዘንድ ነው። እነዚያ የእግዚአብሔር ጸጋ የተሞሉ ትንቢታዊ ቃላቶች እነዚያ በነበረው አመጽና ግጭት ጉዳት የደረሰባቸውን ሁሉ ወክለው በክርስቶስ ጸጋ ተደግፈው በእራስ ውስጥ ከመዘጋት ወጥተው ለምህረትና ለእርቅ ከሌላው ጋር ለመገናኘት ፈቅደው ምስክርነት በሰጡት ሁሉ ስግው ሆኖ የተረጋገጠ እውነት ነው። በመደሊን ውስጥ የነበረው አመለካከትና የክርስትናው ኑሮ እንደ ደቀ መዝሙር የመሆን ፍላጎት የሚገልጥ ጥሪና ተልእኮ ነው። ክርስቲያኖች ኢየሱስ ክርስቶስ ለመከተል በሚፈጽሙት ተግባርና ጉዞ ሙሉ በሙሉ በዓለም ውስጥ ጨው ብርሃንና እርሾ ይሆናሉ። ይህ ደግሞ እውነት መሆኑ በአግሪቱ የሚታየው የተተረፈረፈው ፍሬ ይመሰክረዋል። ከፍሬዎቹም ውስጥ በሆጋር የሚገኘው የህፃናትና ወጣቶች በህይወት ውስጥ ጉዳት የደረሰባቸው ሁሉ ተፈቅረው ተጠብቀውና ተጓዳኝ አግኝተው የሚኖርበት አንድ አዲስ ቤተሰብ የሚያገኙበት ማዕከል ለመግለጥ ይቻላል። በኮሎምቢያ የሚታየው ቀርቤ ለመባረክና በደስታ ለማበረታታት እድል አግኝቼ ከቤተሰቦቻቸው ጋር የተገናኘኋቸው የገነትና የወፉ ህይወት ጥሪ የሚኖሩ አገልጋዮች ከተትረፈረፉት ፍሬዎች ውስጥ የሚጠቀሱ እንደሆነም ቀርቢያ ያየሁት በአገሪቱ የሚታየው የተቀደሰና የወፉ ህይወት ጥሪ መበራከት ለመጥቀስ ይቻላል። በመጨረሻም ቅዱስ አባታችን የጎበኙዋትን ካርታጌና ከተማ በማስታወስ ከተማይቱ የቅዱስ ጴጥሮ ክላብ በባርነት ስርዓት ይሰቃዩ ለነበሩት ሁሉ ነጻነት ለማወጅ ሐዋርያዊ ትኩረቱ የሰውን ሰብአዊና መሰረታዊ መብቶችን በማስተዋወቅና በማነቃቃት አገልግሎት በመስጠት የተራመደባት ከተማ ነች በማለት ገልጠው ቅዱስ ጴጥሮ ክላቭና ቅድስት ማርያ በርናርዳ ቢዮልተር ለድሆች ለተገለሉ ሁሉ ህይወታቸውን ሰጥተዋል። እንዲህ ባለ ጉዞም ፖለቲካዊ ሪዮታ ዓለም መሰረት ያደረገ ሳይሆን ትላንትናም ዛሬም ሰዎችን ከነበረውና ካለው የባርነት ቀንበር ነፃ የሚያወጣውን እውነተኛው ህይወት የሆነውን ወንጌላዊ አብዮት የመሰከሩባት ከተማ ነች። አገልግሎታቸውም የቆሰለውንና የተጣለውን የወንድማችንን ስጋ ጎንበስ ብሎ ጉልበትን አጥፎ ከዚያ ስለኛ ሲል ራሱን ካዋረደው ከክርስቶስ ጋር ሆኖ የቆሰለውንና የተጣለውን የወንድማችንን ስጋ ጎንበስ ብሎ ጉልበትን አጥፎ ከዚያ ስለኛ ሲል ራሱን ካዋረደው ክርስቶስ ጋር ሆኖ ለመንካት የመጀመሪያው እርምጃ ከኛ መሆን እንዳለበት ያስገነዝበናል። ለክርስቶስ ምስጋና ይድረሰው። እርሱም ምህረትና ሰላም በመሆኑ በእርሷ አማካኝነት ተስፋ ሕያው ሆኗል። ደግሜ አሁንም ኮሎምቢያና ተወዳጁ ህዝባንም ጭምር ለዚያች ቅርቤ በቦጎታ በሚገኘው ካቴድራል ደርሼ አማላጅነቷን ለመጸለይ እድል ላጋጠመኝ ለእመቤታችን ቅድስት ማርያም ዘቺንከይ ኩይራ ጥበቃ አወክፋለሁ። በማርያም እርዳታ እያንዳንዱ ኮሎምቢያዊው በፍቅር በፍትህና በሰላም ጎዳና በየቀኑ ወደ ወንድምና ወደ እህት የመጀመሪያው እርምጃ እንዲያደርግ ማርያም ትደግፈው በማለት የለገሱት የዕለተ ረቡዕ የትምህርተ ክርስቶስ አስተምህሮ በጉባኤው ለተገኙት ሁሉ ሰላምታቸውን አቅርበው ሐዋርያው ቡራክ የሰጠው ማጠቃለላቸው የቅድስት መንበር የዜናና ህትመት ክፍል መግለጫ አስታወቀ። የተከበራችሁ አድማጮቻችን ይህ በአማርኛ ቋንቋ የሚሰራጨው የቫቲካን ሬዲዮ የዜና ክፍለ ጊዜ ነው።
ቅዱስ አባታችን ሊቃነ ጳጳሳት ፍራንቼስኮስ በሞቱ ፕሮፕሪዮ የሚታወቅ የአስተዳደር ጳጳሳዊ አዋጅ የሥርዓተ አምልኮ መጽሐፍት ትርጓሜ ላይ ያተኮረ ሐዋርያው መልእክት ከፊታችን ጥቅምት 1 ቀን 2017 ዓ ም እንደ አውሮፓውያን አቆጣጠር ተግባራዊ የሚሆን አዋጅ እንዳጸደቁ ከቅዱስ መንበር የወጣ ዜና አመልክተዋል። ምስራቃዊ ሥርዓተ አምልኮም ይሁን ላቲናዊ ሥርዓተ አምልኮ የምትከተል ካቶሊካዊት ቤተክርስቲያን እስካለፈው ዘመን የሥርዓተ አምልኮ ቋንቋ እጅግ ወቅ አጥባቂና ደረቅ በሆነ መንገድ በላቲንና በግሪክ ቋንቋዎች ዙሪያ ሲውጠነጠን ለረጅም ዓመታት ስለቆየ ራሱ እንደ ሕግ ከሆነ ከነዚህ ቋንቋዎች ውጭ ለጸሎት የሚጠቅም ቋንቋ አልነበረም ለማለት ያስደፍራል። በሀገራችንም የግዕዝ ቋንቋ ጉዳይ እንደዛው ነበር። ቅዱስ ዮሐንስ 23ኛ በመንፈስ ቅዱስ መሪነት ሁለተኛ የቫቲካን ጉባኤ ባወጁበት ጊዜ በእግዚአብሔርና በሰው መካከል ዋነኛ መገናኛ የሆነውን ሊቱርጊያ ወይም ሥርዓተ አምልኮ ቅድሚያ በመስጠት ካስተላልፏቸውና ወዲያውኑ ተግባር ላይ እንዲውሉ አደራ ካሏቸው ሥርዓተ አምልኮ በተለይ ደግሞ ቅዱስ መጽሐፍ ሕዝቦች ሊሰሙትና ሊረዱት በሚችሉበት ቋንቋ እንዲተረጎም የሚል ነበር። ይህንን ሰነድ በመከተል ደግሞ እንደ አውሮፓውያን አቆጣጠር በ1983 ዓ ም ላቲናዊ ሥርዓተ አምልኮ የምትከተል ካቶሊካዊት ቤተ ክርስቲያን አዲስ ሕገ ቆነና አወጀች። እንዲሁም እንደ አውሮፓውያን አቆጣጠር በ1995 ዓ ም ደግሞ ምስራቃዊ ሥርዓተ አምልኮ የምትከተል ካቶሊካዊት ቤተ ክርስቲያን ሕገ ቆነና ታወጀ። ሁለቱም ሕጎች ስለ ሥርዓተ አምልኮ መጽሐፍት ትርጓሜና መከተል ያለበትን ደንብ ተመሳሳይ በሆነ መንገድ የላቲኑ በቀነና ቁጥር 838 የምስራቁ ደግሞ በቀነና 657 አውጀዋል። የላቲኑ ቀነና ይዘት የሥርዓተ አምልኮ አስተዳደርና አመራር ሥልጣኑ የሐዋርያዊ መንበር ሆኖ ማለት የቤተ ክርስቲያን ብቻ ሆኖ በደንቡ መሰረት ደግሞ የሰበካ ጳጳሱንም ይመለከተዋል የሚል ነበር። ማንኛው የሥርዓተ አምልኮ ጽሑፍ ለማዘጋጀት ለማሳተም እንዲሁም ከአንድ ቋንቋ ወደ ሌላ ቋንቋ ለመተርጎም ካለ ሐዋርያዊ መንበር ፍቃድ እንደማይቻል ያመለክታል። እንደ ሁኔታው ግን በአንዳንድ ጉዳዮች ቤተ ክርስቲያን የወከለችው የሰበካ ጳጳስ ሥልጣን ሊኖረው ይችላል የሚል ሆኖ የምስራቁም ተመሳሳይ ሆኖ ሐዋርያው መንበር እንደ ታዛቢና መርማሪ ሆኖ ሥልጣኑ የክልሉ አብያተ ክርስቲያናትና ሜትሮፖሊት ሊቀ ጵጵስናዊ መንበራት ሲሆን ልክ እንደ ላቲኑ ሕግ በባለሥልጣኖች መልካም ፈቃድና አስፈላጊነት የአንድ ሀገረ ስብከት ጳጳስም በሰበካው ሊያሳትምና ሊተረጉም ይችላል ይላል። ቅዱስነታቸው በዚሁ አዲስ አዋጅ ይህንን ቀኖና ለማሻሻልና ለሥራ አመቺ በሆነ መንገድ የትርጓሜና የህትመቱ ሥራ እንዲሳካ በማለት በሐዋርያዊ መንበር ስር ብቻ የሚለውን አንቀጽ በማሻሻል ታላቁ ምንጭ በሚል ርዕስ አዲሱን አዋጅ ደንግገዋል። አዋጁ ያተኮረበት በመጀመሪያ የትርጉም ሥራ እጅግ ከባድ በመሆኑ ከዋናው ላቲን ወደ ተለያዩ ቋንቋዎች ለመተርጎም እስካሁን በተካሄዱ ስራዎች ብዙ ችግር እንደነበር ገልጸዋል። ባንዱ በኩል ምእመናን ሁሉ እንዲሰሙትና እንዲረዱት በተለያዩ ቋንቋዎች መተርጎም አስፈላጊና ደስ የሚያሰኝ ሲሆን፣ በሌላ በኩል ደግሞ ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በተለይ ደግሞ የመልእክተ ባህሪያዊ ግንኙነትና ጸሎትና ሥርዓተ አምልኮን በሚመለከት በየዕለት ከምንጠቀምበት ቋንቋ ባህልና ቃላት ከፍ ያለ ትርጉምና ስሜት ሊኖረው ስለሚያስፈልግ ከዋናው የምንጭ ቋንቋ ክፍተት እንዳይኖረው ታላቅ ጥንቃቄ ያስፈልጋል። ከሁለተኛ የቫቲካን ጉባኤና የሕገ ቆነና አዋጅ ቀጥሎ ብዙ የሥርዓተ አምልኮ ደንቦች እንደታወጁ ብዙ መልእክቶችና ማመልከቻዎች ከሐዋርያዊ መንበር እንደታለኩም የሚታወስ ነው። ይህ የሆነበት ምክንያት ደግሞ መንፈሱና ትርጉሙ ጸንቶ እንዲኖር ስለሆነ ካሁን ወዲህ የሚደረገው ትርጉምም ለተወሰነ ክልል ዋናውን ትርጉም ተርጉሞ ለሕዝብ ለማቅረብ ቤተ ክርስቲያን በመጀመሪያ ማስተላለፍ የፈለገችውን ከዋና ላቲን ጋር ተስማሚ ሆኖ ማንኛውም ትርጉም ደግሞ ከአንቀጸ እምነት ጋር መስማማት አለበት ብለዋል። እንደሚታወቀው ይህንን ጉዳይ በተመለከተ በተለያዩ ረቂቀ ጳጳሳት መካከል እንዲሁም ሥርዓተ አምልኮንና የምስጢራት ደንብ በመተካተል ሐዋርያው ማህበርም መካከል ብዙ ክርክር እንደነበር የሚታወቅ ነው። አሁንም በአንዱ በኩል ህዳሴና ትርጓሜ ሲኖር በሌላው በኩል ደግሞ ቀጣይ ጥበቃ ያስፈልጋል። ስለዚህ ይህንን ጉዳይ የምትከታተል የሐዋርያዊ መንበር ክፍልና የተለያዩ አገሮች ረቂቀ ጳጳሳት እንዲረዳዱ አደራ ካል በኋላ ቀኖና ቁጥር 838 እንደሚከተል ሆነ እንዲሻሻል አውጀዋል። ቁጥር 1 የሥርዓተ አምልኮ ክትትልና አመራር ስልጣኑ የሐዋርያዊ መንበር ብቻ ሆኖ ደንቡ እንደሚያመለክተው ለሰበካ ጳጳስም ይመለከታል። ቁጥር 2 ለኩላዊት ቤተ ክርስቲያን የሚያገለግሉ የሥርዓት አምልኮ መጽሐፍት ማሳተምና በሪክበ ጳጳሳት ሕግ ተዘጋጅተው ለቀረቡ መሻሻሎች እንደገና አይቶ በጥንቃቄ መቀበልና ፍቃድ የመስጠት የሐዋርያው መንበር ሥልጣን ነው። ቁጥር 3 በተለያዩ ክፍላት ዓለማት የሚገኙ ሪክበ ጳጳሳት በሐዋርያው መንበር ፈቃድ ለክልሎቻቸው በሚስማማ ቋንቋና ባህል በጥንቃቄ መተርጎምና የሥርዓተ አምልኮ ጽሑፎች አሳትሞ ለክልሎቻቸው ማቅረብ የሪክበ ጳጳሳት ሥልጣን ነው። አራተኛ የግድ አስፈላጊ ሆኖ ከተገኘ የአንድ ሀገረ ስብከት ጳጳስ ለክልሉ ብቻ የሚያገለግል ትርጓሜ አቅርቦ አሳትሞ ለሕዝቡ በክልሉ ውስጥ ብቻ ለማገልገል ሥልጣን አለው ይላል። በመግቢያ እንደገለጽነው ይህ ከፊታችን ጥቅምት 1 ቀን እንደ አውሮፓውያን አቆጣጠር 2017 ዓ.ም ተምረት ተግባር ላይ የሚውለው አዋጅ ለሁሉም የሚመለከት ሲሆን በተለይ የሥርዓተ አምልኮ አመራርና የምስጢራት ደንብ የምትከታተል ማህበር የአስተዳደር ሕጎቿን በዚህ አዋጅ በማሳደስ በመላው ዓለም ከሚገኙ ረኪበ ጳጳሳት ጋር ሆና ኃላፊነታቸውን እንዲወጡ እንዲረዷቸው አደራ በማለት መልእክቱን ደምድመዋል።
የተከበራችሁ አድማጮቻችን ይህ በአማርኛ ቋንቋ የሚሰራጨው የቫቲካን ሬዲዮ የዜና ክፍለ ጊዜ ነው።
የተወደዳችሁ አድማጮቻችን ከዚህ በመቀጠል ቅዱስ አባታችን ወደ ኮሎምቢያ ባደረጉት ሐዋርያዊ ጉብኝት ወቅት በዋና ከተማዋ በቦጎታ የላቲን አሜሪካ ጳጳሳት ጉባኤ አመራርን አግኝተው ያደረጉትን ንግግር ተርጉመን እንደሚከተለው አቀርበናል። የተወደዳችሁ ወንድሞቼ በዚህ ስፍራ እንድንገናኝ ስላደረጋችሁና በላቲን አሜሪካ ጳጳሳት ጉባኤ ፕሬዚዳንት በኩል ስለተደረገልኝ መልካም የሆነ ያቀባበል ንግግር አመሰግናለሁ። አህጉራዊ የጳጳሳት ጉባኤን በላቲን አሜሪካ ውስጥ የአንድነትና የቤተ ክርስቲያን ተልእኮ አገልግሎት መስጫ የሐዋርያትንና የሚስዮናውያንን አስተምሮ ማራመጃና የላቲን አሜሪካ ካቶሊካዊነት በጥልቀት ለማወቅ የሚረዳ ማዕከል ለማድረግ ስለምታደርጉት ጥረት አመሰግናችኋለሁ። ይህን ካሉ በኋላ ቅዱስነታቸው ከአራት ዓመት በፊት በብራዚል ሪዮ ዲ ጄኔይሮ መላው የላቲን አሜሪካ እና የካሪቢያን ጳጳሳት ምክር ቤት ጠቅላላ ጉባኤ ላይ ያደረጉትን ንግግር በማስታወስ የሚከተለውን ብለዋል። ባለፈው የላቲን አሜሪካ ጳጳሳት ሲኖዶስ ላይ በግልጽ እንደተናገርኩት የእግዚአብሔርን የርኅራዬ ፊት መመልከት ለሚፈልጉት ሐዋርያዊ ቅርስ የሆነው የእመቤታችን ግልጸትና የወንጌል ተልእኮን ዘላቂ ለማድረግ አጥቢያ ቤተ ክርስቲያናትን ማሳተፍ ለአህጉሩ ሐዋርያዊ ተልእኮ አስፈላጊ ነው። ከብዛታቸው የተነሳ ሙሉ በሙሉ በተግባር ለመተርጎም የሚያዳግቱ እቅዶችን በማውጣትና ጉልበትን በከንቱ ማባከን ሳይሆን የቤተ ክርስቲያን ልብ የሆነውን የኢየሱስ ክርስቶስ የተልእኮ መንገድ ለመከተል ጥረት ማድረግ ያስፈልጋል። ይህ ጥረት የተቋማት ፍሬያማነት፣ የሐዋርያዊ አገልጋዮች ቁጥር መጨመርና የደስታቸው መጠን መለኪያ መሆን ያስፈልጋል። ምክንያቱም ደስተኞች መሆናችንን ካላሳየን ሌሎችን ለደስታ መጋበዝ አንችልም። ቅዱስነታቸው በሪዮ ዲ ጄኔይሮ የላቲን አሜሪካ እና የካሪቢያን ጳጳሳት ምክር ቤት ጠቅላላ ጉባኤ ወቅት ያደረጉትን ንግግር በድጋሚ በማስታወስ በወቅቱ ይታይ የነበረውን ማለትም የወንጌልን መሰረታዊ መልእክት ከሪዮት ዓለም ጋር ማዋሃድ ቤተ ክርስቲያን የተመሰረተችበትን ዋና ዓላማ በማዳከም የሰዎችን እቅድ ማስፈጸሚያ መንገድ ማድረግና አንዳንድ የቤተ ክርስቲያን መሪዎች ቤተ ክርስቲያንን እንዲያገለግሉ የተሰጣቸውን አደራ እና ኃላፊነት ለፖለቲካ አቋም ማራመጃ ማድረግ፣ ዞሮ ዞሮ ይህ ሁሉ የሚያመለክተው የሰውን ልብ በሚነካ አኳኋን የማገልገል፣ የመናገር ወይም የመግለጽ ብቃት ማነስ እንደሆነ አስረድተዋል። ንግግራቸውን በመቀጠል እግዚአብሔር አብ በልጁ በኢየሱስ ክርስቶስ በኩል ለሰው ልጅ ሲናገር ግልጽና በሚገባ ቋንቋ ነው። ስለዚህ የወንጌልን መልእክት ሌላ ዓላማ ካለው መልእክት ጋር መበረዝ አይቻልም፣ ወይም የቤተ ክርስቲያንን ሐዋርያዊ ተልእኮ በሌላ የግል ተልእኮ መተካት አይቻልም። ሐዋርያዊ ተልእኮ ማለት ሳያቋርጡ ዘወትር ከኢየሱስ ክርስቶስ ጋር በመሆን እርሱ የሚያዘውን መንገድ በመከተል ወደ ወንድሞች ዘንድ መቅረብና መገናኘት ነው። የቤተ ክርስቲያን የእምነት ቅርሶችን ወደ ሐውልትነት በመቀየር 50ኛ ዓመት፣ 20ኛ ዓመት ወይም 10ኛ ዓመት እያልን ማክበር የተለመደ ሊሆን ይችላል። የእምነት ቅርሶቻችን የቤተ ክርስቲያን ሀብት በመሆናቸው ከእግዚአብሔር ጋር ያለውን ግንኙነት በማግኘት የላቲን አሜሪካ የተልእኮ ልብን እና የክርስቲያኖችን አንድነት ማግኘት ያስፈልጋል። ዛሬ በላቲን አሜሪካ ለወንጌል ተልእኮ መሰማራት ማለት በርካታ ውስብስብ የሆኑ እንቅፋቶችን አልፎ ኢየሱስ እንዳደረገው መንገድ ሲወጡ ሰውን ማግኘት፣ ሰውን ሲያገኙ ወደ እርሱ ጠጋ ማለት፣ ወደ እርሱ ጠጋ ሲሉ ማነጋገር፣ ሲያነጋግሩ በማራኪ ኃይል መንካት፣ በማራኪ ኃይል ሲነኩ መፈወስ ነው። የወንጌል ተልእኮ ውጤታማነት የሚገለጠው ወደዚህ ደረጃ ሲደረስ ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የላቲን አሜሪካ ሕዝቦች ብዙሃነት አንስተው ሲናገሩ በላቲን አሜሪካ የተለያዩ የኑሮ ወግና ሥርዓት የሚከተሉ በርካታ ሕዝቦች መገኘት ለቤተ ክርስቲያን ትልቅ ሀብት እንደሆነ ይቆጠራል። ስለዚህ ለዚህ የቤተ ክርስቲያን ሀብት ለሆነው ለላቲን አሜሪካ ሕዝቦች ወንጌልን እናብስር ካልን ከሁሉ አስቀድሞ የማያቋርጥ የኢየሱስ ክርስቶስ መለኮታዊ የማስተማር እና የንግግር ስልት መማር አለብን። ወንጌልም እንደሚለው ያለ ምሳሌ አያስተምራቸውም ነበር። ብቻቸውን ሲሆኑ ግን ሁሉን ነገር ለደቀ መዝሙሮቹ ያስተምር ነበር። የማርቆስ ወንጌል ምዕራፍ 4 ቁጥር 34። የተቀደሰ የላቲን አሜሪካ የእግዚአብሔር ሕዝብም ከዚህ የተለየ ሌላ መለኮታዊ ቋንቋ የለውም። ለወንጌል ተልእኮ ስንወጣ ያለማቋረጥ ወደ ሰው ልብ ውስጥ በኃይል ሰርጸው የሚገቡ መለኮታዊ ምስሎችን ይዘን መሄድ ያስፈልጋል። በላቲን አሜሪካ የተስፋ ማነስ አለ ብለው ብዙዎች ስሞታቸውን ያሰማሉ። ነገር ግን ተስፋችን ከላይ ስለሆነ ምንም አያስጨንቀንም። ምክንያቱም የላቲን አሜሪካ ሕዝብ ልብ ያደገው በተስፋ ነው። ሕዝባችን ምንም አይነት ተስፋ አስቆራጭ ነገር እንደማያሸንፈው ያውቃል። ሙሉ በሙሉም ከዚህ ዓለም እንዳልሆነ ስለሚረዳ የድል ባለቤት የሆነውን ኢየሱስ ክርስቶስን ተስፋው አድርጎት ይከተላል። ስለ ወጣቱ ትውልድ ብዙ ጊዜ ይወራል። የወጣቶችን ድክመት በማየት እድሉን ተጠቅመው ጤናቸውን የሚጎዱ የፍጆታ ዕቃዎችን በማቅረብ ከእነዚህም መካከል አደንዛዥ ዕፅና የመሳሰሉትን በማቅረብ ትርፋቸውን ያሳድጋሉ። ወጣቶች እነዚህን በመሳሰሉ አጣብቂኝ ውስጥ ሲወድቁ በዝምታ መመልከት ተገቢ አይሆንም። በመሠረቱ ወጣቶች ይህን ለመሰለ ጉዳት ራሳቸውን አሳልፈው መስጠት አይፈልጉም። እያንዳንዱ ወጣት መልካም የሆነውን ነገር ይመኛል። በሁሉም ወጣቶች ልብ ውስጥ እግዚአብሔር ወዳዘጋጀላቸው መልካም ነገር ለመድረስ የሚያስችል ረጅም መንገድ እንዳለ እርግጠኛ ነኝ። ቅድስት ድንግል ማርያም በድፍረት የእግዚአብሔርን ፈቃድ ለመፈጸም እንደተነሳች ሁሉ ለወጣቶች ጠቃሚ ሐሳቦችን በመለገስ ድፍረት እንዲያገኙ የማድረግ ኃላፊነት አለብን። በቤተ ክርስቲያናችን ውስጥ የላቲን አሜሪካ ሴቶች የሚጫወቱት ሚና ሰፊ እንደሆነ ግልጽ ነው። ስንወለድ ጀምሮ ስለ እምነት የተማርነው ከእነርሱ አፍ ነው። ሶስት ፈረቃ በተከታታይ የሚሰሩ የከተማ ነዋሪ ሴቶችን፣ የትምህርተ ክርስቶስ አስተማሪ ሴቶችን፣ እንዲሁም ለቤተ ክርስቲያን አገልግሎት ራሳቸውን የሰው ሴቶችን ሳስብ ያለ እነሱ ብርቱ ተሳትፎ የላቲን አሜሪካ ቤተ ክርስቲያን ዘላቂ እድገት ይዳከም ነበር። እምነትም ዘላቂ የሚሆነው የሴቶች ብርቱ ተሳትፎና ትዕግስት ሲታከልበት ነው። በተለያዩ የህይወት ደረጃ ላይ ያሉ የላቲን አሜሪካ ሴቶች ለእምነት ያላቸውን አክብሮትና የሚሰጡት ዋጋ ለቤተ ክርስቲያንና ለህብረተሰቡ ድጋፍ ሆኖ ቆይቷል። ሴቶች ኢየሱስ ክርስቶስን በማስተማር ተልእኮ ጊዜ ሸኝተውታል። ከመስቀሉ አጠገብም አልራቁም። ሲሞትም ብቻውን አልተውትም። በአህጉራችን የእምነት ጉዞን ወደ አዲስ ምዕራፍ እናድርስ ብንል ያለ ሴቶች ተሳትፎ የሚቻል አይሆንም። ኢየሱስ ክርስቶስን ይዘው በመውጣታቸው በጽናታቸው ለሕዝባቸው ብለው በሚቀበሉት መከራ ሞትን ድል የሚያደርግ ተስፋን በመያዛቸው የኢየሱስ ክርስቶስን ሕይወትና ትንሣኤን በደስታ በማወጃቸው ሴቶች የቤተ ክርስቲያን ዋነኛ ተዋናይ ናቸው። ርዕሰ ሊቃነ ጳጳሳት ፍራንችስኮስ ንግግራቸውን ሲያጠቃልሉ እንደ መላው ላቲን አሜሪካ ጳጳሳት ጉባኤ አህጉራችንን ማገልገል ከፈለግን አገልግሎታችን በፍቅር ይሁን። በዛሬው ዓለም ፍቅር ያስፈልጋል። በሥራችን ሁሉ መልካም ፍቅር እንዲኖር ያስፈልጋል። የወጣቶች ፍቅር፣ የአዋቂዎች ፍቅር፣ ሕልማችንንም እውን ለማድረግ ፍቅር ያስፈልጋል። ለእጆቻችን ሥራ ፍቅር ያስፈልጋል። ወንድሞቼ፣ የወንጌልን መልእክት የሚያሰራጭ ፍቅር እንዲኖራችሁ እጠይቃችኋለሁ። ለላቲን አሜሪካ ጳጳሳት በሙሉ የአጥቢያ ቤተ ክርስቲያናት ተወካዮች እና መላው የላቲን አሜሪካ እና የካሪቢያን ሕዝብ በሙሉ አደራ የምላችሁ ይህን ነው። የእመቤታችን ቅድስት ድንግል ማርያም ጥበቃ ከእናንተ ጋር ይሁን። የእግዚአብሔር ዘላለማዊ ብርሃን በሁላችሁም ሕይወት ይብራ። አመሰግናለሁ በማለት ንግግራቸውን ደምድመዋል።
የተከበራችሁ አድማጮቻችን፣ ለዕለቱ ያልነው ዜና ይህ የእስካሁን ድረስ ነበር። በሚቀጥለው በአማርኛ በሚተላለፈው የዜና ክፍለ ጊዜ እስከምንገናኝ ድረስ በደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።